ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መጋቢት 5 2016 ዓ.ም ምረት ዝግጅታችን ጀመረ። በግጭቶች ጫና የጤፍ ዋጋ በ11 ወራት ውስጥ ከ2 እጥፍ በላይ መጨመሩን ኗሪዎችና ዩኤንኤች አስታወቁ።
የጤፍ ዋጋ ከጊዜ ወደ ጊዜ እየጨመረ ነው። ሰሞኑን ጤፍ ገዝቼ ነበር 14-15000 ነው የሚባለው፣ ካምለው ከእጥፍ በላይ ነው የጨመረው ዘንድሮ።
እኔ የወረደ ጤፍ ነው በ13 ምገዛ የወረደ ነው። በቃ ከዚህ ስለማያወጣ ማለት ነው። እንጀራውን 16 ምናስረክብ ተባራሪ 18 ይሻል።
ቀደም ሲል የሰማችኋቸው የአሜሪካ ድምጽ ያናገራቸው ሸማቾች የሆኑት ነዋሪዎች ናቸው። ሙሉ ዝግጅቱ በአብይ ርዕስ ይቀርባል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሻችኋል? የምሽቱ ዝግጅታችን እያስተናገድኳቸው አብሬያችሁ የማመሸው አስማማየ ነው ነኝ። ለዓለም ዜናዎቹ ደረጀ ደስታ እዚህ አብሮኛል። እንዲሁም የስቱዲዮ ቅንብሩን ደግሞ ኤልያስ አስማረ እየመራልን አብረውን ይቆያል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ ቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። አሁን ከዓለም ወደ ተሰባሰቡ የዓለም ዜናዎች እንላፍ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የህዝብ ተወካዮች ምክር ቤት ላለፉት 7 ወራት በእስር የሚገኙትን የአባሉን አቶ ክርስቲያን ታደለ ያለ መከሰስ መብት አነሳ። አቶ ክርስቲያን እስካሁን ምንም አይነት ክስ ሳይቀርብባቸው በእስር እንደሚገኙ የገለጹት ጠበቃቸው አቶ ሰለሞን ገዛኸኝ ምክር ቤቱ ያለ መከሰስ መብታቸውን በአስቸኳይ ጊዜ አዋጅ ውስጥ ሆኖ የሚያነሳ ከሆነ እስካሁን ለምን እንደዘገየ ግልጽ አይደለም ሲሉ ለአሜሪካ ድምጽ ተናግረዋል። ሀብታሙ ስዩም ተጨማሪ አለው።
በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ በታወጀው የአስቸኳይ ጊዜ አዋጅ 2015 የታሰሩት የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለን ያለመከሰስ መብት ምክር ቤቱ ከ7 ወራት ቆይታ በኋላ አንስቷል። ዛሬ መጋቢት 5 2016 ባካሄደው መደበኛ ስብሰባ ላይ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይህንን አስመልክቶ ለምክር ቤቱ በሰጡትና በሀገር ውስጥ ብዙሃን መገናኛዎች በተላለፈ ማብራሪያቸው ተከታዩም ብለዋል።
ተጠርጣሪ የጸረ ሰላም ኃይል በማደራጀት የውሃ ኃይል በሀገር መከላከያ ሰራዊት ላይ ጥቃት እንዲሰነዝር ትዕዛዝ ሲሰጥ እንደነበረ የቀረቡ ማስረጃዎች ያስረዳሉ።
የህዝብ ተወካዮች ምክር ቤት መንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ የነበሩት አቶ ክርስቲያን ታደለን በተመለከተ የቀረበውን ያለመከሰስ መብት በሁለት ድምፅ ታቅቦና በሁለት ተቃውሞ በአብላጫ ድምፅ ምክር ቤቱ ማጽደቁም ተገልጿል። የአቶ ክርስቲያን ጠበቃና ህግ አማካሪ አቶ ሰለሞን ገዛኸኝ ደንበኛቸውን እስካሁን በአካል እንዳላገኟቸው ገልጸው ያለመከሰስ መብታቸው መነሳትም ከብዙሃን መገናኛዎች መስማታቸውን ለአሜሪካ ድምፅ ተናግረዋል።
አሁን ምንድን ነው የሚሆነው? ያው ክስ መሰረት ተባቸዋል በሚል ነው የተነሳው፣ የሚነሳውም ለዛ ነው። ስለዚህ የክስ ቻርጅ ከደረሳቸው በኋላ እና ፍርድ ቤት ከቀረቡ በኋላ ምናልባትም እንድናገኛቸው ለእነሱ ይፈቀድላቸው ይሆናል፣ ለእኛም ይፈቀድላቸው ይሆናል ብለን እናስባለን።
የአማራ ብሔራዊ ንቅናቄ ተወካይ የሆኑት አቶ ክርስቲያን ታደለ የምክር ቤቱ አባል የሆኑት በ6ኛው ሀገራዊ ምርጫ በአማራ ክልል ምዕራብ ጎጃም ዞን ቋሪት ምርጫ ክልል ተወዳድረው አሸንፈው ነው። በአስቸኳይ ጊዜ አዋጁ የታሰሩትና ቀደም ብሎ ያለመከሰስ መብታቸው የተነሳላቸው የአማራ ክልልና የአዲስ አበባ ምክር ቤቶች አባላት አቶ ዮሐንስ ቦያለውና ዶክተር ካሳ ተሻገርም እስካሁን ክስ እንዳልተመሰረተባቸው ጠበቃቸው ተናግረዋል። የምክር ቤቱ አባላት ያለመከሰስ መብት በአስቸኳይ ጊዜ አዋጅ ውስጥ ሆኖ የሚነሳ ከሆነ እስካሁን ለምን እንደዘገየም ግልጽ አይደለም ሲሉ አቶ ሰለሞን ይናገራሉ።
የአስቸኳይ ጊዜ አዋጅ እኮ ምክር ቤት አባላትን ክስ ልትከሱ የምትችሉ ያለመከሰስ መብታቸውን ከነሳቸው በኋላ ነው ብሎ እኮ አይልም። በቃ እንደሚባለው አይ ሁሉንም መብታቸው የአስቸኳይ ጊዜ አዋጅ ይገድባል የሚሉ ከሆነ አሁንም ማንሳትም የለባቸውም ነው እኔ የምለው። ክሱን ቀጥታ መክሰስ ይችላሉ።
መንግስትን ለመጣል ከሽብር ቡድኖች ጋር በህቡ ያሴራሉ በሚል በስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታ የአቶ ታዬ ደንደአ ያለመከሰስ መብት የኦሮሚያ ክልል ምክር ቤት የካቲት 11 2016 ዓ.ም ማንሳቱ ይታወሳል።
በሌላ ዜና ጥር 22 2016 ዓመተ ምህረት ምሽት ላይ በፖሊስ ተወስደው በእስር ላይ የነበሩት የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ዛሬ ከእስር መለቀቃቸውን ጠበቃቸው ተናግረዋል። ሊቢያን ለቀው ይጓዙ ከነበሩ ፍልሰተኞች መካከል 50 የሚጠጉ ሰዎች መሞታቸውን SOS Mediterranean የተባለው የነፍስ አድን ድርጅት ዛሬ አስታወቀ። ባለፈው ሐሙስ በሜዲትራኒያን ባህር ላይ ከተገለበጠችው ጀልባ የተረፉት ሰዎች ከሊቢያ አብራዋቸው ጉዞ ከጀመሩት 75 ሰዎች መካከል 50 የሚሆኑት የደረሱበት አልታወቀም ሲሉ መናገራቸውን ድርጅቱ ገልጿል። በባህር ላይ ቅኝት የሚያደርገው የአውሮፓ የበጎ አድራጎት ድርጅት መርከብ ትናንት ረቡዕ 25 ሰዎች የያዘችው ትንሽ ጀልባ ተመልክቷል። በውስጡ ከነበሩት ሰዎች መካከል የራሳቸውን የሳቱት ሁለት ሰዎች ለህክምና ወደ ጣሊያን ወታደራዊ ሆስፒታል የተላኩ ሲሆን የተቀሩት 23ቱ በከባድ ሁኔታ ላይ የሚገኙ የደከሙና በጀልባው ላይ በነበረው ነዳጅ ቃጠሎ የደረሰባቸው እንደሆነ ዘገባው አመልክቷል። SOS ቃል አቀባይ ፍራንሲስኮ ክሬዞ እንደተናገሩት በህይወት የተረፉት ሁሉም ወንዶች ሲሆኑ 12 የሚሆኑት ህጻናትና ሁለቱ ታዳጊ ወጣቶች ናቸው። ፍልሰተኞቹ ከሴኔጋል፣ ማሊና ጋምቢያ መሆናቸውንም ተገልጿል። ጀልባይቱን ተሳፍረው ከነበሩት 75 ሰዎች መካከል ቢያንስ አንድ ጻልን ጨምሮ ሴቶች እንደነበሩበት ተዘግቧል። የተባበሩት መንግስታት ዓለም አቀፍ የፍልሰተኞች ድርጅት እንደገለጸው በዚህ ዓመት እስከ መጋቢት መጀመሪያ ድረስ 227 ሰዎች አደገኛ በሆነው በማዕከላዊ የሜዲትራኒያን ባህር ላይ ሞተዋል። ካለፈው ጥር ወር ጀምሮ ተመሳሳዩን የሜዲትራኒያን ባህር አቋርጠው ጣሊያን ከገቡት 19526 ሰዎች መካከል 279 ሰዎች ሞተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ታይዋን በመትቆጣጠረው የኪንመን ደሴቶች አቅራቢያ በሚገኘው ባህር ላይ የተገለበጠችውን የአሳ ማጥመጃ መርከብ የሚያፈላልገውን ቡድን እንዲቀላቀል ታይዋን በቻይና ጥያቄ የነፍስ አድን ተልእኮ ቡድኗን ወደ ስፍራው አሰማርታለች። ታይዋን የባህር ዳርቻ ጠባቂ ጀልባዎቿን የቻይናን አፈላላጊ ቡድን እንዲቀላቀል ወደ ስፍራው የላከችው አሳሳቢ በሆነው የባህር ሰርጥ ውጥረት በነገሰበት ወቅት ነው። ሁለቱም ወገኖች ባለስልጣናት የነፍስ አድን ጀልባዎችን የላኩት የቻይናውያን የአሳ ማጥመጃ መርከብ ከተገለበጠች በኋላ መሆኑን የታይዋን ባህር ዳርቻ ጠባቂ ባወጣው መግለጫ አስታውቋል። ሁለት አስክሬን ሲገኝ ሁለቱ የደረሱበት አልታወቀም። ሁለት ሰዎች ግን በተገለበጠችው ጀልባ ውስጥ በህይወት ተገኝተዋል። ታይዋን አራት የባህር ጠረፍ ጠባቂ መርከቦች ስትልክ ቻይናም 6 መርከቦችን በነፍስ አድን ስራ ላይ እንዲሳተፉ ልካለች። ባለፈው ወር በኪንመን ደሴቶች አቅራቢያ ወደ ተከለለው የታይዋን የባህር ወሰን ዘልቀው ለመግባት የሞከሩ ሁለት የቻይና ዜጎች የታይዋንን የባህር ዳርቻ ጠባቂዎች ሲሸሹ ከባህር ሰጥመው ከሞቱ በኋላ ቻይና አካባቢውን መቆጣጠር ጀምራለች። ከዲሞክራትና ሪፐብሊካን ፓርቲዎች የተውጣጡ የህግ መወሰኛ ምክር ቤት አባላት የአሜሪካ ረጅሙ ጦርነት ነው በተባለው በአፍጋኒስታን ጦርነት ከዩናይትድ ስቴትስ ጎን ለቆሙ የአፍጋኒስታን ዜጎች የሚሰጡ ተጨማሪ ቪዛዎች መኖራቸውን የምክር ቤቱ መሪዎች እንዲያረጋግጡ አሳሰቡ። ከበርካታ የዲሞክራትና የሪፐብሊካን የምክር ቤት አባላት የተጻፈውን ደብዳቤ የተመለከተው አሶሲየትድ ፕሬስ እንደዘገበው ዩናይትድ ስቴትስ ለአፍጋኒስታን ዜጎች የምትሰጠውን ልዩ የስደተኞች ቪዛ መጠን ከፍ ማድረግ እንዳለባት ሴኔተሮቹ አሳስበዋል። 20,000 ተጨማሪ ቪዛዎች አመታዊ በጀቱ ከመለቁ የመስከረም ወር በፊት እንደሚያስፈልግም ሴኔተሮቹ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ማቴው ሚለርም ባለፈው ሳምንት በሰጡት መግለጫ ምክር ቤቱ የቪዛ መጠኑን እንዲጨምር ጥሪ አቅርበዋል። ቃል አቀባዩ በመግለጫቸው ከዩናይትድ ስቴትስ ጋር በመሆን ህይወታቸውን አሳልፈው ለመስጠት ለተሰለፉ አፍጋኖች ያለብንን ግዴታ እንድንወጣ ያስችለናል፣ ጨርሰው የተረሱ አለመሆናቸውንም ያረጋግጣል ብለዋል። ከቪዛው አሰጣጥ መርሃ ግብር ምስረታ ጀምሮ በአስር ሺዎች የሚቆጠሩ ዜጎች ብቁ ለሆኑ አፍጋኖች ተሰጥተዋል ሲል የውጭ ጉዳይ ሚኒስትር መስሪያ ቤቱ ገልጿል። የቪዛዎቹ አለመሰጠት በሺዎቹ የሚቆጠሩ የአፍጋኒስታን ዜጎችን ለአደጋ ሊያጋልጥ እንደሚችልም ተገልጿል። ለአፍጋኒስታን ስደተኞችና የቪዛ ጠያቂዎች የሚሟገተው ድርጅት ዳይሬክተር አንድሩ ሱሊቫን ከተመደበው ቪዛ ውስጥ አሁን የቀረው 7,000 ብቻ መሆኑን ገልጸዋል። አሁን ባለው መጠን የውጭ ጉዳይ ሚኒስትር ቪዛውን የሚሰጥ እንኳን ቢሆን በዚህ ወር የበጋ መጨረሻ ላይ ሁሉም ያልቃሉ ያሉት ሱሊቫን ምክር ቤቱ በቶሎ ውሳኔ ካልሰጠ ወደ ኋላ የሚተውት ብዙ ሺዎች የሚቆጠሩ አፍጋኖች የራሳቸው ጥፋት ባልሆነ ጉዳይ ለአደጋ ይጋለጣሉ ብለዋል። በመጨረሻም ዘንድሮ በፓሪስ ከሚደረገው የኦሎምፒክ ውድድሮች ሩሲያ አትቀርም ሲል የሩሲያ ኦሎምፒክ ኮሚቴ ዛሬ ሐሙስ አስታወቀ። የኦሎምፒክ ኮሚቴው ፕሬዝዳንት ስታኒስላቭ ፓዝድኖያኮቭ በሩሲያው የዩክሬን ወረራ ምክንያት በአንዳንድ የሩሲያ አትሌቶች ላይ ዓለም አቀፉ የኦሎምፒክ ኮሚቴ ያሳለፈው የገደብ ቅጣት ቢኖርም ሩሲያ ከኦሎምፒኩ ራሷን እንደማታገል አስታውቀዋል። ራስን ከውድድሮች የማግለልን መንገድ በፍጹም አንከተልም ያሉት ፕሬዝዳንቱ ሁልጊዜም አትሌቶቻችንን ደግፋለን ሲሉ ለሩሲያ መንግስት የዜና አገልግሎት በሰጡት አስተያየት ተናግረዋል። ይሁን እንጂ በዓለም አቀፉ የኦሎምፒክ ኮሚቴ የተቀመጡት ቅድመ ሁኔታዎች ህጋዊና ፍትሃዊ ያልሆኑ ፍጹም ተቀባይነት የሌላቸው መሆናቸውን አበክረን እንገልጻለን ሲሉ ፕሬዝዳንቱ አክለው ተናግረዋል። ዓለም አቀፍ የኦሎምፒክ ኮሚቴ የፈቀደው እንደ አውሮፓ አቆጣጠር ከሐምሌ 26 እስከ ነሐሴ 11 በሚካሄዱ የፓሪስ ኦሎምፒክ ስፖርታዊ ውድድሮች ሩሲያውያንና ቤላሩሲያውያን የአገራቸውን ሰንደቅ ዓላማ፣ አርማ ወይም ብሔራዊ መዝሙር ሳይዙ በገለልተኝነት እንዲሳተፉ መሆኑን የሮይተርስ ዘገባ አመልክቷል። ገለልተኛ የተባሉት አትሌቶች በግል ስፖርቶች ብቻ የሚወዳደሩ ሲሆን ለሁለቱም አገራት ምንም አይነት የቡድን ውድድሮች አልተፈቀዱም። በዩክሬን ውስጥ ያለውን ጦርነት የሚደግፉ ከሩሲያ ወይም ከቤላሩስ ጦር ጋር ኮንትራት ያላቸው አትሌቶች በውድድሩ እንዲሳተፉ አይፈቀድላቸውም። ሩሲያ እገዳዎቹን አጥብቃ ተቃውማለች። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ከተሰባሰቡ ዜናዎቹ በጣም ከልብ አመሰግናለሁኝ። የተከበራችሁ አድማጮቻችንና ተመልካቾቻችን፣ የተከታተላችሁ የምትገኙት ዋሽንግተን ዲሲ ከሚተላለፍላችሁን የዛሬ ሐሙስ መጋቢት 5 2016 ዓመተ ምህረት የምሽት ዝግጅታችን ነው የተከታተላችሁ ያላችሁት። እስከ ምሽቱ 4 ሰዓት ድረስ አብራችሁ እንድትቆዩ ኮድ ይጋብዛለሁ። አስማማየ ነው እኔ። እስከ ምሽቱ 4 ሰዓት ድረስ እናስተናግዳችሁ። በምስልና ድምጽ ቅንብር ሲያሸናፊና ግርማ ደገፋ፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያውን በምሽቱ አብረናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ፕሮግራሞቻችን እንዲሁ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንላለን። በግጭቶች ጫና የጤፍ ዋጋ በ11 ወራት ከሁለት እጥፍ በላይ መጨመሩን ነዋሪዎችና ዩኤንኤች አገለጹ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤንኤችአ ትላንት ይፋ ባደረገው መረጃ በአማራና በኦሮሚያ ክልሎች በቀጠሉ ግጭቶች ምክንያት የጤፍ ዋጋ እስካለፈው ታህሳስ ባሉት 11 ወራት ውስጥ በ105% ጨምሯል ብሏል። አስቴር ምስጋናው ተጨማሪ አላት።
የአሜሪካ ድምጽ ዛሬ ሐሙስ ያነጋገራቸው ሸማቾች እንዳመለከቱት በተለይ የጤፍ ዋጋ ባለፈው አንድ አመት ጊዜ ውስጥ ከሁለት እጥፍ በላይ ጨምሯል። የሽንኩርትና መሰል መሰረታዊ ፍጆታዎች ዋጋ ከጊዜ ወደ ጊዜ እየናረ መምጣቱን ሸማቾች ተናግረዋል። በኢትዮጵያ በየጊዜው እያሻቀበ በመጣው የኑሮ ውድነት መማረራቸውን ከሚናገሩ የአዲስ አበባ ከተማ ነዋሪዎች መካከል ወይዘሮ ይርጋሽ አበረ አንዷ ናቸው።
የጤፍ ዋጋ ከጊዜ ወደ ጊዜ እየጨመረ ነው። ሰሞኑን ጤፍ ገዝቼ በረ 14-15000 ነው የሚባለው። ካምለው ከጥፍ በላይ ነው የጨመረው ዘንድሮ።
ለሰባት አመት ያህል እንጀራ እየጋገሩ በመሸጥ እንደሚተዳደሩ የነገሩን የባህር ዳር ከተማ ነዋሪዋ ወይዘሮ ካሳዬ ስንታየው የጤፍ ዋጋ በየጊዜው በመጨመሩ በእንጀራ መሸጫ ዋጋ ላይ ጭማሬ ቢያደርጉም ማትረፍ እንዳልቻሉ፣ ይባሱኑ ኑሯቸው ከእጅ ወደ አፍ የሆነ መምጣቱን አመልክተዋል።
ኑሮ ውድነት ማምን ብናማረውም ያ ነው። አንቺ የምን ይየናግርሻል?
በጥፍ ነው የጨመረው። በጥፍ ከ5ና ከ6 ሰዓት 14-13 መግዛት ማለት ምን ይባላል?
እኔ የወረደ ጤፍ ነው በ13 ምገዛ የወረደ ነው። በቃ ከዚህ ስለማያወጣኝ ማለት ነው። እንጀራውን 16 ምን አስረክብ ተባራሪ 18 ይሻል።
አንደኛ ደረጃ የሚባለው 16 ምገውም የለም። ካልታ ሀላዘሻቸው ያመጡትም
አንደኛ ደረጃ የማን ጠይቅም።
አንደኛ ደረጃ ገዝተሽ እኮ በ25 ብር ራሱ ቢረከቡ ሳይወጣልሽም
ለለፊያችን የተረፈችውን በልተን እንጨት ገዝተን ያንን የሱን ዳ ዘልተን የባለ ጤፉን ያችን በልተን ለማደር ነው እንጂ ምን ያዋጣል ለስታስያለሽ ሂሳቡስ ይሰራባል።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻ ትላንት ረቡዕ ይፋ ያደረገው መረጃ በአማራና በኦሮሚያ ክልሎች የቀጠሉት ግጭቶች ባሳደሩት ጫና ምክንያት የጤፍ ዋጋ እስካለፈው ታህሳስ ባሉት 11 ወራት ውስጥ በ105% መጨመሩን ያሳያል። የኢትዮጵያ የጋራ የገበያ ክትትል እቅድ ወይም ጂኤምኤምአይ ያካሄደውን የዳሰሳ ውጤት መነሻ ያደረገው የማስተባበሪያ ጽህፈት ቤቱ እንደ አውሮፓውያን አቆጣጠር ከጥር እስከ ታህሳስ 2023 ባሉት 11 ወራት ውስጥ የተለያዩ የምግብ ሸቀጦች ከ40 እስከ 400% የሚደርስ ጭማሬ ማሳየታቸውን ተቅሷል። የበቆሎ ዋጋ በ40% ሲጨምር የእንሰት መሸጫ ደግሞ በ400% ማሻቀቡን አስፍሯል። በአብዛኛው የሀገሪቱ አካባቢዎች ለዕለታዊ የምግብ ፍጆታ የሚውለው ጤፍ የ105% የዋጋ ጭማሬ ማሳየቱን አመልክቷል። በልዩ ልዩ የኢትዮጵያ ከተሞች ያነጋገርናቸው ነዋሪዎችም ይህንኑ የዋጋ ንረት አረጋግጠዋል። የዋሳ ከተማ ነዋሪዋ ወይዘሮ ትግስት ስጦታው ከጠየቅናቸው አንዷ ናቸው።
ቆጣጥራለሁ ብሎ አሽጎ ነበር አረ ባሽገው ወቅት 85 ብር ነበር እሱም ተደብቁ ከዛ በኋላ በይፋ ወፍጮ ቤቶች በ90 በ110 እያለቀበለ አሁን 140 ብር ነው ብሩን አስለዋ ደሞዝ ስንት ነው ደሞዝ አሁን ለምሳሌ ጠቅላይ ሚኒስትሩ ከተመረጠ ጀምሮ ደሞዝ ተጨምሮ ያውቃል እንዴ በመንግስት ተጨምሯል
የዚሁ የዋሳ ከተማ ነዋሪ የሆነው ዮናታን ኃይሉ ደግሞ የእንጀራ ዋጋ የጨመረበት ፍጥነት እንዳማረረው ይናገራል።
አንዳንድ ቦታ ቀዩና ምናምን ይሉ 11 ብር እንጀራው። አሁን ግን ዘንድሮ አሁን በዚህ ሰዓት ማለት ነው 20 ብር።
ዊል ኮንሰልት የተባለው የኢኮኖሚ የፋይናንስና የኢንቨስትመንት የማማከር አገልግሎት ባለቤትና ዋና ስራ አስኪያጅ አቶ ይርጋ ተስፋዬ በአንድ አመት ውስጥ የታየው ከእጥፍ በላይ ጭማሬ በሀገሪቱ ምጣኔ ሀብት ላይ ከፍተኛ ችግር ይፈጥራል ይላሉ።
አንድ ሃውስሆልድ እውቀቱንና ጉልበቱን ሸጦ ገንዘብ የሚያገኝና ከገበያ ላይ ፍጆታ ገዝቶ የሚጠቀም ቤት ማለት ከሚያገኘው ገቢ ውስጥ ከተወሰነ ፐርሰንት በላይ ለመሰረታዊ የፍጆታ እቃዎች መግዣ የሚያውል ከሆነ አብዛኛውን ገቢያችንን ለቤት ኪራይና ለምግብ ለልብስ ለመድኃኒት መግዣ ብቻ የምናደርገው ከሆነ ገንዘብ ቆጥበን ኢንቨስት አድርገን የሀገር ኢኮኖሚ ለማሳደግ ያለን ተስፋ ይቀንሳል። አሁን ያለነው ወደዛ አቀባቢ ነው ብዬ አስባለሁ። ምክንያቱም አብዛኛው ሰው ገንዘብ ተርፎት ሴቭ አያደርግም። በሌላ መልኩ ደግሞ ስታዩ ባንኮቹ የአመታዊ የቁጠባ መጠን አስጨመረ ነው ብለው ሪፖርት ያወጣሉ። ያ ገንዘብ ከየት ነው የሚመጣው ብለሽ ስታስቢ ወደ ኢኮኖሚ የሚገባው የገንዘብ መጠን በከፍተኛ መልኩ እየጨመረ ሊሆን ይችላል ብለን ልናስብ እንችላለን። ያ ደግሞ ኢኮኖሚው ላይ የሚያመጣው አሉታዊ ተጽዕኖ ከፍተኛ ነው። በግብርና በቴጂ አማራና ኦሮሚያ ናቸው ትልቁን የሀገር ምርት የሚያመጡት። አሁን ያለው በሁለቱ ክልሎች ያለው የሰላም እጦት ያለመረጋጋት ችግር ማምረቱንም የምርት እንቅስቃሴ ዲስትሪቢሽን የምንለውንም ነገር ነው የሚጎዳው። ኦቨርኦል የኢትዮጵያ ኢኮኖሚ ውስጥ አሁን ባለነው ሁኔታ የሚታየውም ይሄ ነው።
በመላ ሀገሪቱ በመሰረታዊ ሸቀጦች ላይ ያጋጠመው የዋጋ ንረት በተለይ በኦሮሚያና በአማራ ክልሎች የቀጠለው ግጭት በግብርና ምርታማነት ላይ ያሳደረውን አሉታዊ ጫና እንደሚያሳይ ዩኤንኦቻ ይፋ ያደረገው መረጃ አመልክቷል። ይህ ደግሞ በርካታ ኢትዮጵያውያንን ለመሰረታዊ የፍጆታ አቅርቦቶች ተደራሽ እንዳይሆኑ ማድረጉን አስረድቷል። እንደ ጥናቱ አንድ ኢትዮጵያዊ ቤተሰብ ለምግብና ለመሳሰሉ ጉዳዮች በወር የሚያስፈልገው ወጪ እንደ አውሮፓውያን አቆጣጠር በ2023 በ11% ጨምሯል። ለአሜሪካ ድምጽ አስቴር ምስጋናው።
ዋሽንግተን ዲሲ ከሚገኘው አሜሪካ ድምጽ ራዲዮ የሚተላለፍላችሁ የምሽቱ ዝግጅታችን እንደቀጠለ ነው። ቀደም ሲል ሰማችሁት የለቱና በየርስ ነበር። አሁን የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያው ቅንብር የፓስፖርትን ጉዳይ ይመለከታል። በመፈቅ አመቱ ውስጥ ከ640 ሺህ በላይ ፓስፖርቶችን አትሞ ማሰራጨቱን ያስታወቀው የኢትዮጵያ የኢሚግሬሽን ዜግነት አገልግሎት ለፓስፖርት ፈላጊዎች በሁለት ወራት ውስጥ ምላሽ እንደሚሰጥ ገለጸ። ይህን የተቋሙ የመፈቅ አመት የሥራ አፈጻጸም ተከትሎም አሁን ላይ ውዝፍ የፓስፖርት ጥያቄ አለመኖሩን የአገልግሎቱ ዋና ዳይሬክተር ሰላማዊ ዳዊት ዛሬ ረቡዕ በሰጡት መግለጫ አስታውቋል። ከውጭ አገራት ዜጎች ቁጥጥር ጋር በተያያዘ በኢትዮጵያ በሐሰተኛ ሰነድ ሲሰሩ በነበሩ የውጭ ዜጎች ላይ ከሀገር ማባረርን ጨምሮ የተለያዩ እርምጃዎች እንደተወሰደባቸው ዋና ዳይሬክተሯ ተናግረዋል። ገብረ ሚካኤል ገብረ መድን ተጨማሪ አለው።
የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊ ዳዊት ዛሬ ረቡዕ በሰጡት ጋዜጣዊ መግለጫ በሀገሪቱ ውስጥ አያሌ ዜጎችን ስላማረረው የፓስፖርት አሰጣጥ ችግር አብራርተዋል። ለአንድ አመት ተኩል ያህል የፓስፖርት አገልግሎት ብዙም እንዳልነበረ የገለጹት ዋና ዳይሬክተሯ ይህም 350,000 የፓስፖርት ፈላጊዎች ተመዝግበው እንዲጠባበቁ የግድ ማድረጉን አመልክተዋል። በበጀት አመቱ ያለፉት 6 ወራት ውስጥ ግን ችግሩን የመቅረፍ ስራ አከናውነናል ይላሉ።
ገና ስንጀምር ወደ 30,000 የፓስፖርት ቡክሌት ብቻ ከነበረበት ነው የተረከብነው። ከዛ ጀምሮ እስካሁን ባለው በ6 ወር ውስጥ 1.1 ሚሊዮን በላይ የፓስፖርት ቡክሌቶችን ከውጪ አስገብተን ወደ 640,000 ፓስፖርቶችን ደግሞ ህትመት ሰርተን ለደንበኞች አሰራጭተናል። አሁን ላይ ምንም አይነት የተጠራቀመ ፍላጎት የሌለ ስለሆነ ከመጋቢት 16 በኋላ ፓስፖርት ሲስተሙ በሚሰጠው ቀጠሮ ቀን መሰረት ማንም ሰው የመጣ ፓስፖርት የሚወስድበትን ሁኔታ አመቻችቷል ማለት ነው።
አሁንም ግን ከፓስፖርት እደላ ጋር ተያይዞ የባለ ጉዳዮች ወረፋ መብዛት እንዳለ የተጠየቁት ዋና ዳይሬክተሯ መንሲኦን አብራርተዋል።
ሰልፉ ኦንላይን አፕላይ ለማድረግ አይደለም፣ ሰልፉ ለመቀበል ነው። በጣም በብዛት አትመን ማሰራጨቱ ላይ በርካታ ሰው እንጠራ ስለነበረ ቶሎ መጥተው ካልወሰዱልን ደግሞ ተመሳሳይ ቢሼ ሰርኩልስ ነበራችን። ወደፊት በዚህ አይቀጥልም። አዲስ አበባ ላይ ብቻ 4 ቦታዎችን ወስደናል። የዲስትሪቢዩሽን ሴንተሮች ይኖሩናል። በሰሜኑ፣ በደቡቡ፣ በምስራቅ፣ በምዕራብ የአዲስ አበባ ዳይሬክሽን ላይ ሰው የሚፈልገው ኦንላይን ሲሞላ በዚህኛው ብራንች ላይ ነው ህጄ መውሰድ የሚፈልገው ያለ የሞላ በዛ መሰረት ፓስፖርቱን ሄዶ የሚወስድበትን ሲስተም ያዘጋጀን ስለሆነ ይሄ ግዚያዊ ችግር አድርጋችሁ ልትወስዱ ትፈልጋለሁ።
በአሁኑ ጊዜ በየቀኑ ከ7000 እስከ 8000 የሚደርሱ ፓስፖርት ፈላጊዎች እንደሚመዘገቡ ያመለከቱት ዋና ዳይሬክተሯ በማመልከትም ሆነ በስርጭት ጊዜ የሚታየውን ችግር ለማቃለል የተቋሙን የክልል ቅርንጫፍ ጽፈት ቤቶች የማጠናከርና የማብዛት ስራ እንደሚከናወን ተናግረዋል። በሰሜን ኢትዮጵያው ጦርነት ምክንያት ተቋርጦ የነበረው የመቀለ ጽፈት ቤትም በቅርቡ ስራ ይጀምራል ብለዋል። አገልግሎቱ በትግራይ ክልል ባለመጀመሩ ከክልሉ ወደ አዲስ አበባ በሚመጡ የፓስፖርት ፈላጊዎች ላይ በዋና መስሪያ ቤቱ በደል ይፈጸምባቸዋል ስለሚባለው የተገልጋዮች ቅሬታም ተከታዩን ምላሽ ሰጥተዋል።
የነሱን በተመለከተ የሚገጥማቸውን ግልት አለ ብያለሁ። ነገር ግን ሰነድ የሌላቸው ከነበረው እንግዲህ የሰሜኑ ጦርነት ካመጣብን አንዱ ችግር ይሄ ነው ማለት ነው። የነበሩ ዶክመንቶች ስለጠፉ ሰዎች ፓስፖርት ጥየቃ ሲመጡ ማንነት መባል አለበት ማለት ነው። ይሄ አንዳንድ ሌሎችም ክልሎች ላይ አንዳንድ አካባቢዎች ላይ ይገጥማል። አፋር፣ አማራ ክልል ይገጥማል። የሌለው ምንም ነገር ሳይስ ኢትዮጵያዊ ነኝ ብሎ ይመጣል። ያንን ከማጣራት አኳያ የግድ እዚህ ጋር የተቀመጠውን ህግና ፕሮሲጀር ተከትሎ ኢንተርቪው ማድረግና አማራጭ ነገሮችን መጠየቅ የምችለውና ከዛ አኳያ የገጠሙን ያሉ ቻሌንጆች በጣም ብዙ ናቸው። ያንን ደግሞ ክፍት ስናደርግ ሌሎችም የሚሾልኩበት ሁኔታም ስላለ ማለት ነው።
ዋና ዳይሬክተሯ ከውጭ ሀገራት ዜጎች ቁጥጥር ጋር በተያያዘም ማብራሪያ ሰጥቷል። ህጋዊ ሰነድ ሳይዙ በኢትዮጵያ የሚኖሩ የውጭ ሀገራት ዜጎች መኖራቸውን የጠቀሱት ሰላማዊት ዳዊት ከሀገር ማባረርን ጨምሮ ልዩ ልዩ እርምጃዎች እንደተወሰደባቸው አስታውቀዋል።
ያ ጋር የሚመጡ የውጭ ዜጎች አገልግሎት ፍለጋ የሚመጡ ባሳዩን ቁጥጥር ከላግባብ ያለውን ለምሳሌ ያልተመዘገበ ካምፓኒ በጣም በርካታ ሰዎችን ኢንቫይት አድርጎ እናገኛለን። ሶ ይሄ ነገር በጣም ሰፊ ችግር እንዳለ ያሳያል። ስለዚህ ኦፕን እናርግና ያሉት በሙሉ እንዲመጡ እናድርግ። ሁሉንም ባይሆን አትሊስት ችግር ያለባቸውን መያዝና ማግኘት እንችላለን በሚል የተጀመረ ስራ ነው። በዚህ ከ10,000 በላይ አግኝተናል። እነዚህን ባጠፉት ልክ በህግ የተቀመጠው ምንድነው? አንዱ ኤግዚት ቪዛ ቀጥቶ ኦቨርስቲ ያደረጉበትን ቀጥቶ ኤግዚት ቪዛ አዘጋጅተው ሀገር ማስወጣቱ ተመልሶ እንዳይገቡ የማድረግ ስራ ነው። ስለዚህ እንደዚህ በጣም በርካቶቹ ኦልሞስት አብዛኛው ማለት ይቻላል እንደዚህ ያደረግንበት አለ። ከዚህ ያለፈ ደግሞ ኮምፕሊትሊ ፍሮድ ውስጥ ገብተው ሀሰተኛ ሰነድ የመያዝ ብቻ ሳይሆን የማተምም ጭምር ውስጥ የገቡ አሉ። እነዚህ አሁን ወንጀል የሚሰሩት ማለት ነው። እነዚህ የመሳሰሉትን በህግ የሚታዩበትን መንገድ ኢንተርናሽናል ሎውን ጠብቆ በህግ የሚታዩበትን መንገድ አመቻችተናል ማለት ነው።
ከሀገር ተባረዋል የተባሉት የውጭ ሀገር ዜጎች ብዛት ምን ያህል እንደሆነ ቢጠየቁም ይህን ሳያብራሩ አልፈዋል። ተቋማቸው ከዚህ ቀደም በሰጠው መግለጫ ኢትዮጵያ ውስጥ በህገ ወጥ ሰነድ የሚኖሩ ከ20,000 በላይ የውጭ ዜጎች እንዳሉ አስታውቆ የመኖሪያ ሰነዳቸውን እያጣራ እርምጃ እንደሚወስድም አስጠንቅቆ ነበር። በኢትዮጵያ ለሚኖሩ ስደተኞች ህጋዊ ሰነድ የመስጠት ሂደትና የከለላ ጥያቄዎች መዝገባ ከ3 ዓመት በላይ ለሆነ ጊዜ መቋረጡን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነርና የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል መግለጻቸው ይታወሳል። በዚህም ምክንያት ስደተኞችና ከለላ ጥያቄዎች ህጋዊ ሰነድ የላቸውም እየተባሉ ለእስር እየተዳረጉና ተገደው ወደ ሀገራቸው እየተመለሱ እንደሆኑ ተቋማቱ አመልክተዋል። ያሁኑ የኢሚግሬሽንና የዜግነት አገልግሎት እርምጃ ግን ስደተኞችን አያካትትም ተብሏል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቀጣዩ የትንታኔ መጽሔታችን ቅንብር ደግሞ ወደ ናይጄሪያ ይወስደናል። ናይጄሪያ ውስጥ ባለፈው ሳምንት በታጣቂዎች ለተጠለፉ ከ250 የሚበልጡ ተማሪዎች የመንግስቱ የጸጥታ ኃይሎች ፈጽሞ የማስለቀቂያ ገንዘብ እንዳይከፍሉ ፕሬዚዳንት ቦላ ቲኑቡ ትዕዛዝ መስጠታቸውን የአገሪቱ ማስታወቂያ ሚኒስትር ተናግረዋል። ሚኒስትሩ ትናንት ረቡዕ በሰጡት ቃል ማስለቀቂያ አይከፈልም፣ የተጠለፉ ልጆች በሙሉ እንዲለቀቁ ይደረጋልም ብለዋል። የተጠላፊዎች ቤተሰቦች በበኩላቸው ጠላፊዎቹ ባለፈው ሳምንት ሐሙስ ከሰሜን ናይጄሪያ ካዱና ክፍለ ግዛት ኩሪጋ መንደር ለጠለፏቸው ተማሪዎች ማስለቀቂያ ብዙ ገንዘብ እንደጠየቋቸው ገልጸዋል። የቪኦኤ ማይክል ብራውን ያጠናቀረውና የአጃንስ ፍራንስ ፕሬስንና የሮይተርስን ዘገባዎች ያቀናጀችው ቆንጅታዬ እንደሚከተለው ታቀርባለች።
ሰሜን ምዕራብ ናይጄሪያ ውስጥ የተደራጁ የወሮበሎች ቡድኖች በየትምህርት ቤቱ፣ በየመንደሩና በየአውራ ጎዳናው ሰው ይጠልፋሉ። ባለፉት 3 አመታት ብቻ በብዙ መቶዎች የተቆጠሩ ተማሪዎች ተጠልፈዋል። ለሳምንታት ወይም ለወራት አጋቾቻቸው በየጫካው ባሏቸው ካምፖች ይዘዋቸው ከቆዩ በኋላ የተለቀቁ አሉ። ታዲያ ሁሉም ማለት ይቻላል ለአጋቾቻቸው ማስለቀቂያ ገንዘብ እየተከፈለ ነው የተለቀቁት። ብዙውን ጊዜ ጠላፊዎች የያዟቸውን ሰዎች የሚለቁት ከመንግስት ባለስልጣናት ጋር ተደራድረው ቢሆንም ባለስልጣናቱ ማስለቀቂያ ገንዘብ መከፈሉን ፈጽሞ አምነው አያውቁም። ይህንኑ የመንግስቱን አቋም በማንጸባረቅም የናይጄሪያ የማስታወቂያና የብሔራዊ ጉዳዮች ሚኒስትሩ ኢድሪስ ማላጋ ፕሬዚደንት ቦላ ቲኑቡ ማስለቀቂያ ገንዘብ እንዳይከፈል አዘዋል ብለዋል።
Government is not taking any excuses. The president has directed that security
መንግስት ምንም አይነት ሰበብ አይቀበልም። ፕሬዚዳንቱ ለደህንነት ተቋማት ትዕዛዝ ሰጥተዋል። እነዚህ ልጆች እንዱም የታገቱ ሰዎች በሙሉ አንድ ሳንቲም ማስለቀቂያ ሳይከፈል በአስቸኳይ መለቀቃቸውን እንዲያረጋግጡ አዘዋል።
በርካታ ሀገሮች ታጋቾችን ለማስለቀቅ ድጋፍ እንሰጣለን ሲሉ ቃል መግባታቸውንም ሚኒስትሩ ገልጸዋል።
That is not just the US that has actually offered other countries
United States ብቻ ሳትሆን ናይጄሪያን እናግዛለን ያሉ ሌሎችም ሀገሮች አሉ። እሱን እናውቃለን። የሆነው ሆኖ የምነግራችሁ ነገር ቢኖር ጉዳዩን ያጠናነው ነው። መንግስት ውሳኔ ይሰጥበት እና ሳውቃችኋለን።
ዩናይትድ ስቴትስ ሚኒስትሩ ስላሉት የድጋፍ ጉዳይ ያረጋግጠችው ነገር ወይም በዝርዝር የገለጸችው ነገር የለም። የተጠለፉ ሰዎች ቤተሰቦችና መላ ማህበረሰቦች አንድ ላይ ሆነው ያላቸውን ጥሪት ያዋጡ ማስለቀቂያ ይከፍላሉ። 2 አመታት በፊት የናይጄሪያ መንግስት ለጠላፊዎች አንዳችም ማስለቀቂያ እንዳይከፈል የሚከለክል ህግ አውጥቷል። ቢሆንም ብዙዎቹ የተጠላፊዎች ቤተሰቦች ግን መንግስት ልጆቻችንን ያስለቅቅልናል ብለን ብዙም ስለማንተማመን ሌላ አማራጭ የለንም ነው የሚሉት። ባለስልጣናት ከኪሩጋ መንደር የተጠለፉትን ተማሪዎች ለማስለቀቅ ደኑን አስሰው ልጆቹን የሚፈልጉ ወታደሮች እንዳሰማሩ ቢናገሩም ቤተሰቦች ግን ልጆቻችን ከተጠለፉ ወዲህ የሰማነው ነገር የለም እያሉ ነው። አንደኛው ታጋች ዘመድ የሆኑት መሐመድ ካቢሮ እግዚአብሔር እንዲረዳን እንጸልያለን ብለዋል። የኪሩጋ ማህበረሰብ ተጠሪና አንድ የተባበሩት መንግስታት ድርጅት ምንጭ እንዳሉት ከሆነ ከትናንት በስቲያ ማክሰኞ ለተም ከኪሩጋ 150 ኪሎ ሜትር ርቀት ላይ በመትገኘው ካጁሩ የተባለች መንደር ታጣቂዎች በርካታ ሰዎችን ጠልፈው ወስደዋል። ኤስተር ጆሴፍ ሰሜን ናይጄሪያ ውስጥ ከ3 አመታት በፊት የ13 አመት ታዳጊ የነበረችው ልጃቸው ፕሬሸስ ሲም ከትምህርት ቤቷ ከሌሎች ተማሪዎች ጋር ተጠልፋባቸው ነበር። አብጄ ነበር ይላሉ የፕሬሸስ እናት። ተጠላፊዎቹን ፍለጋ ጫካ ውስጥ መዞር ጀመርኩ። ከዚያ የመንደሬ ሰዎች የነገሯቸው የጦር ሰራዊት ወታደሮች አግኝተውኝ ነው የመለሱኝ ብለዋል። ጠላፊዎቹ በሀገሩ ገንዘብ 2 ሚሊዮን ናይራ ማለትም 1256 ዶላር ገደማ ጠይቀዋቸዋል። በጣም ተሸብሬ ስለነበር የማደርገውን አላውቅም ነበር። ብዙ ሰው ተረባርቦ ረድቶኛል። ንብረቴን፣ ድስቱን፣ የአየር ማቀዝቀዣዬን፣ ቴሌቪዥኔን ሁሉ ሸጥኩ። እንድሞቼም የቤተክርስቲያኔ ሰዎችም የባሌ ቤተሰቦችም ሁሉ ገንዘብ አዋጥተውልኛል። በዚህ አይነት ልጃቸው ፕሬሸስ አንድ ወር ያህል በጠላፊዎቹ እጅ ከቆየች በኋላ ተለቃላቸዋለች። የ51 አመቷ የጉልት ነጋዴ ኤስተር ልጃቸው ከዚያ ወዲህ አሁንም ፍርሃቱ እንዳለቀቃት ይናገራሉ። ለሊት ለሊት እየባነነች ሮጣ እኔ ጋር ትመጣና ትጠመጠምብኛለች፣ ፈራለች። ፍርሃቷ አሁን ትንሽ ቀንሷል። አሁንም ጮኸ ስትሰማ ትበረግጋለች። ፍርሃት የረቀቀባት እዚያው ጫካ ውስጥ የሰማችው የተኩስ ድምጽና ባጋቾቹ ሲፈጸም ያየችው አድራጎት ነው። ከአስር አመታት በፊት ሰሜን ናይጄሪያ ውስጥ ተማሪዎችን ከትምህርት ቤት መጀመሪያ ጠልፎ የወሰደው ጂሃዳዊው ታጣቂ ቡድን ቦኮ ሐራም ሲሆን ከቦርኖ ክፍለ ግዛት ቺቡክ ከሚገኘው አዳሪ ትምህርት ቤት ከ200 በላይ ተማሪዎችን መጥለፉ የሚዘነጋ አይደለም። እስካሁን ያልተለቀቁም አሉ። ያንን ያዩ ሌሎች ወንጀለኛ ቡድኖች ሰዎችን ጠልፎ ማስለቀቂያ ገንዘብ ማስከፈሉን ተያያዙት። ባለስልጣናትም ሊያስቆሟቸው አልቻሉም። ባለፈው ካዱና ትሩጋ ውስጥ 286 ተማሪዎችና መምህራንን የጠለፉት አጋቾች በጠቅላላው 1 ቢሊዮን ናይራ ማለት ወደ 62000 ዶላር ማስለቀቂያ ጠይቀዋል። ባለፈው ሰኞ በዚህ በካዱና ክፍለ ግዛት ከ60 የሚበልጡ ሰዎች መጠለፋቸውንም ነዋሪዎች ይናገራሉ። ፕሬሸስ እናቷ ንብረታቸውን ሸጠው ዘመድና ማህበረሰብ ተረባርቦላቸው ታጋቾች እጅ ለመለቀቅበታ አሁን የአንደኛ አመት የዩኒቨርሲቲ ትምህርቷን በመከታተል ላይ ነች። ሌሎች ብዙዎች ተጠልፈው የነበሩ ልጆች ግን እንደገና ይጠልፉናል በሚል ፍራቻ ትምህርታቸውን አቋርጠዋል። የተባበሩት መንግስታት የህፃናት መርጃው ድርጅት ዩኒሴፍ መረጃ መሰረት ናይጄሪያ ውስጥ 10.5 ሚሊዮን ልጆች ከትምህርት ገበታ ውጪ ናቸው። ካለም ትልቁ አሃዝ መሆኑንም ዩኒሴፍ ይገልጻል። በናይጄሪያ የአምነስቲ ኢንተርናሽናል ቢሮ ዳይሬክተር ኢሳሳኑሲ ቤተሰቦች ይጠለፉብናል ብለው በመፍራት ልጆቻቸውን ከትምህርት ቤት እንደሚያስቀሩና ሴቶቹ ልጆች ደግሞ ያለ እድሜያቸው እንደሚዳሩ ገልጸዋል።
In any area where these abductions take place, parents withdraw their children.
በብዙ የሰሜን ናይጄሪያ አካባቢ ትምህርት ቤት መሄድ ለመሞት መቁረጥ ማለት ነው። በገጠሩ አካባቢ የሚሰሩ ብዙ አስተማሪዎች ለቀው ወጥተዋል። ተመልሰን ብንሄድ እንጠለፋለን፣ ተማሪዎቹም ይጠለፋሉ ብለው ይፈራሉ።
ናይጄሪያ ውስጥ ተስፋፍቶ የቀጠለው ጠለፋ ለጸጥታው ችግር መፍትሄ ያመጣለው ብሎ ቃል የገባውን የቦላ ቲኑቡ መንግስት እየተፈታተነው ነው። ሰሞኑን በካዱና ክፍለ ግዛትና በሌሎችም አካባቢዎች የተስፋፋው ጠለፋ የመጣው በሰሜን ምስራቋ ቺቦክ መንደር የቦኮ ሐራም ታጣቂዎች 250 ተማሪ ልጃገረዶችን ከትምህርት ቤታቸው ከጠለፉ ከ10 አመታት በኋላ መሆኑ ነው። የቺቦክን ልጃገረዶች እናስለቅቅ በሚል ባለም አቀፍ ደረጃ በስፋት እንቅስቃሴ መደረጉ የሚዘነጋ አይደለም።
የዛሬ ሐሙስ ምሽት የትንታኔ መጽሔታችን ዜናዎቻችን እንደቀጠሉ ናቸው። ዘገባዎቹ ማለት ነው። ቲክቶክን በአሜሪካ ለማገድ የወጣው ህግ ቻይናን አስቆጥቷል። ቲክቶክ በቻይና መንግስት ቁጥጥር ስር እንደሆነ ከሚነገረው እናት ኩባንያው ባይትዳንስ ካልተላቀቀ መተግበሪያው በአሜሪካ ጥቅም እንዳይውል የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት ረቡዕ አንድ ህግ ማውጣቱን ተከትሎ የቻይና መንግስት ቁጣውን አሰምቷል። በሌላ በኩል ደግሞ ትናንት በተወካዮች ምክር ቤት የጸደቀው ህግ የንግግር ነጻነትን የሚገድብ ነው በሚል በህግ አውጪዎች ሸንጎ ወይም ሴኔት ላይ ጸድቅ ይችላል ተብሏል። ከቪዮዋ የኮንግረስ ዘጋቢ ካትሪን ጂፕሰን እንዲሁም ከአሶሺየትድ ፕሬስ ያገኘነውን ዘገባ ጨምቆ እንግዶ ወልዴ እንደሚከተሉ አጠናቅሮታል።
የአጭር ቪዲዮ ማጋሪያው ማህበራዊ መድረክ ቲክቶክ እናት ኩባንያ የሆነው ባይትዳንስ በቻይና መንግስት ቁጥጥር ስር በመሆኑ የሰበሰበውን የግል መረጃዎችን ለቻይና መንግስት ሊያስተላልፍ ይችላል የሚል ስጋት የአሜሪካ የህዝብ ተወካዮችን ሲያሳስብ ከርሟል። ቲክቶክ ከቻይናው እናት ኩባንያ ባይትዳንስ ቁጥጥር ካልተላቀቀ ወይም በአሜሪካ በኩል ጥቅም ላይ የዋለው መተግበሪያ ለሌላ ወገን ካልተሸጠ በዩናይትድ ስቴትስ ጥቅም ላይ እንዳይውል የሚከለክል ህግ በህዝብ ተወካዮች ምክር ቤት ትናንት ረቡዕ ጸድቋል። የህጉን መውጣት በተመለከተ ቻይና በውጪ ጉዳይ ሚኒስቴር ቃል አቀባይ ዋንግ ወደን በኩል በአሜሪካ ላይ ቁጣዋን ገልጻለች።
በዩናይትድ ስቴትስ የተወካዮች ምክር ቤት ዛሬ የጸደቀው ሕግ በዓለም አቀፍ የኢኮኖሚና የንግድ ደንብ መሰረት ፍትሐዊ ፉክክር መርህ በተመለከተ አሜሪካ በተቃራኒው መቆሟን የሚያሳይ ነው። የብሔራዊ ደህንነት ጉዳይ በሚል የውጭ አገር ተወዳዳሪ ኩባንያዎችን የሚጨቁኑ ከሆነ ቅንነትና ፍትሐዊነት የለም ማለት ነው። ጥሩ ነገሮችን ከሌሎች ለመንጠቅ የሚደረግ ሙከራ የዘራፊዎች አመክንዮ ነው።
ቲክቶክ ሊታገድ የመቻሉ ጉዳይ ቻይና ፌስቡክ እና ዩቲዩብ የመሰሉትን ከማገዷ ጋራ በምን እንደሚለይ የተጠየቁት ቃል አቀባዩ ቀጣዩ መልስ ሰጥተዋል።
በቻይና ህግና ደንብ መሰረት የሚሰሩ በርካታ ማህበራዊ መድረኮችና ሌሎች አገልግሎት ሰጪዎች እንዲሰሩ ፈቅደናል። ይህ አሜሪካ ቲክቶክን ከምትመለከትበት መንገድ የተለየ ነው። የማገጣበር ጸባይንና የዘራፊዎችን አመክንዮ ነው እያየን ያለ ነው።
በአሜሪካ ብቻ 170 ሚሊዮን ተጠቃሚዎች ያሉት አጭር ቪዲዮ የማጋሪያው መድረክ የሚሰበስባቸው የግለሰቦች መረጃን ደህንነት በተመለከተ ለአመታት ሲያሳስባቸው የነበሩ የአሜሪካ ህግ አውጪዎች ከቻይናው እናት ኩባንያ ባይት ዳንስ እንዲላቀቅ ጠይቀዋል። የሪፐብሊካን ፓርቲ አባሏ ካቲ ማክሮሚስ ሮጀርስ
Today we send a clear message ተቀናቃኞቻችን ነጻነታችንን መሳሪያ ማድረግ እንደማይችሉ ዛሬ ግልጽ መልእክት አስተላልፈናል።
የቻይና ውጭ ጉዳይ ሚኒስቴር ቃል አቀባዩ ዋንግ ዌብን ቲክቶክ የአሜሪካንን ብሔራዊ ደህንነት አደጋ ላይ ስለመጣሉ ምንም ማስረጃ የለም ባይ ናቸው።
ቲክቶክ የአሜሪካ ብሔራዊ ደህንነትን አደጋ ላይ ስለመጣሉ እስካሁን የተገኘ ማስረጃ የለም። ነገር ግን ቲክቶክን ማዋከብ አልቆመም።
በርካታ ሌሎች ህግ አውጪዎችና የሲቪል መብት ቡድኖች አንድን መተግበሪያ ነጥሎ ማገድ ፍትሃዊ ካለመሆኑ በተጨማሪ የአሜሪካውያንን የመናገር መብት የሚገድብ ነው ባይ ናቸው። በመሆኑም ቲክቶክን አስመልክቶ የወጣው ህግ የግል መረጃ በሚስጥር መጠበቅን እና የግል ነጻነትን በተመለከተ የሚደረገው ክርክር እንደ አዲስ እንዲከፈት አድርጓል። እንደ ኮል ቶማስ ላሉ አሜሪካውያን ግን ኑሮ በከበደበት ወቅት ዋናው ትኩረት አንድ መተግበሪያ ላይ መሆኑ አስገርሟቸዋል።
አሜሪካውያንን የሚያሳስቡ ከቲክቶክ የገዘፉ ጉዳዮች አሉ። ሰዎች ምግብ መግዛት ከብዷቸዋል። የምናወራው ግን ስለ አንድ ማህበራዊ ሚዲያ መድረክ ነው።
የህግ አውጪው ሸንጎ ወይም ሴኔቱም ህጉን የሚያጸድቅ ከሆነ ባይደን በፊርማቸው እንደሚያጸድቁት አስታውቀዋል። ወጣት ድምጽ ሰጪዎችን ለማግኘት በሚል የባይደን የምርጫ ዘመቻ ቡድን በያዝነው የፈረንጆች አመት መጀመሪያ ላይ ቲክቶክን መጠቀም ጀምሯል።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችን እንደቀጠለ ነው። አሁን የመጀመሪያው ምዕራፍ አጠናቀናል። ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቀንብራችሁ ወደ ሆነው ሲሸጋገር በአማራ ክልል ከኦሮሞ ብሔረሰብ ዞን ጅሌ ጥሙጋ ወረዳ የመጡ ናቸው የተባሉ ታጣቂዎች በአጎራባቾቹ የሰሜን ሸዋ ዞን ኤፍራታ ግድምና ቀወት ወረዳዎች ስር በሚተዳደሩ የገጠር አካባቢዎች ግድያ፣ የንብረት ጉዳትና ዘረፋ ፈጽመዋል ሲሉ ተጎጂ ነን ያሉት ነዋሪዎች ተናግረዋል። በኦሮሞ ብሔረሰብ ዞን ጅሌ ጥሙጋና ጡማ ፋርሲ ወረዳዎች የሚኖሩ አስተያየት ሰጪዎች በአንጻሩ ግጭቱ የተቀሰቀሰው የፋኖ ታጣቂዎች በኦሮሞ ብሔረሰብ አርሶ አደሮች ላይ ጥቃት በመሰንዘራቸው ነው ብለዋል። በሰሜን ሸዋ ዞን የፍራታ ግድም ወረዳ ምክትል ዋና አስተዳዳሪ ችግሩን መከሰቱን አረጋግጠው የጉዳቱን መጠን ለማወቅ ጥረት እየተደረገ እንደሆነ አስታውቀዋል። ከኦሮሞ ብሔረሰብ ዞን ጅሌ ጥሙጋም ሆነ ካርጡማ ፋርሲ ወረዳዎች አስተዳደር መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። መስፍን አራጌ ተጨማሪ አለው።
ለሰው ህይወት መጥፋት፣ ለአካል ጉዳትና ለንብረት ውድመት ምክንያት እንደሆነና በጥጥቅ እንደታገዘ የተገለጸው ግጭት በአማራ ክልል ሰሜን ሸዋ ዞን ቀወት ወረዳ በሚገኙት ኮሪብሪ፣ የለንና ዋጮ አካባቢዎች እንዲሁም በኤፍራታ ግድም ወረዳ ነጌሶና ሞላሌ አካባቢዎች የተፈጠረው መጋቢት 1ና 2 ቀን 2016 ዓ.ም ነው። የግጭቱን መነሻ አስመልክቶ ከሰሜን ሸዋና ከኦሮሞ ብሔረሰብ አካባቢ ነዋሪዎች የሚሰነዘሩት አስተያየቶች አንዱ ሌላውን ተጠያቂ የሚያደርጉ ናቸው። ስማቸውን በደንብ በደህንነት ስጋት ምክንያት እንዳንጠቀም የጠየቁን በሰሜን ሸዋ ዞን ቀወት ወረዳ የኩሪብሪ አካባቢ አርሶ አደር የግጭቱን መንስኤ ሲያስረዱ ከኦሮሞ ብሔረሰብ ዞን ጅሌ ጥሙጋ የመጡ ታጣቂዎች ከብቶቻቸውን የበቆሎ ማሳ ውስጥ በመልቀቃቸው እንዲያስወጡ ሲጠየቁ በተቀሰቀሰ አለመግባባት የተኩስ ልውውጥ መደረጉንና የሰዎች ሕይወት ማለፉን ተናግረዋል።
ችግሩ የተፈጠረው ሞላሌ ይባላል። ኦሮሞ ከብት በቆሎ ሰብል ላይ እናበላለን ብለው እዛ አማሮቹ ሚዷትን በማለት እዛ ነው የተጀመረው። እሁድ 10:30 አካባቢ ላይ ያው የተወሰነ ተኩስ አመሸና ጤፎች አቃጠሉ። ማታ ያው ባለችው ሰዓት እስከ ምሽት ድረስ ነው። ጠዋት ረፋድ ላይ ያው ተኩስ ከዚህም ከኛም ከዛም ገባ። ያው እኛ አካባቢ ላይ ነው ተኩሱ። እዛ ከብትም ብዙ ሰው የተነዳበትም አለ እንደታሰሩ ዘ ንጹሐን ሰው ምንም ገበሬ ከብቶች ሲነዱበት አስተላለፍ ሲል መታወት ሞተዋል። አንድ ሰው ማታ ተቀብሯል። ጉዳቱ ከባድ ነው። ሀብት ተዘርፏል። ቤት ንብረት ለቀን ጥለን ወጥተናል። የቃ የተወሰነ ዋጩ በሚባለው ቀበሌ የተወሰነ አሸሽተን ነበር የሚበሉ የሚለበሱ ነገሮች። አሁን እነሱንም ጥለን ወደ ላይ ወደ ደግሞ ወደ ጥግ ወደ ዳገት ነው ያለ ነው።
በተመሳሳይ የደህንነት ስጋት ስማቸውን እንዳንጠቅስ የጠየቁን የጅሌ ጥሙጋ ነዋሪ ግን ለግጭቱ መቀስቀስ ተጠያቂ የሚያደርጉት ሌላውን አካል ነው።
አና ጅሌ ጥሙጋ
በጅሌ ዱሙጋ ወረዳ በመረረ አካባቢ ናኖፍቱ የምትባል የገጠር ቀበሌ ውስጥ እሁድ ማምሻው ላይ ሁለት ከብቶችን የሚጠብቁ ወጣቶችን የፋኖ ታጣቂዎች በጥይት መቷቸው። ከዛም ነገሩ ተቀጣጠለ። ሰኞም ቀጠለ። እዛው አካባቢ ላይ 15 ሰዎች ሲሞቱ 10 ሰዎች ቆስለዋል። ታጣቂው ቡድን እዚሁ ናኖፍቱ ቀበሌ ውስጥ ጾም ላይ ውለው ለአፍጥር የተዘጋጁ እናቶች ላይ ቦምብ ጥለው ከፍተኛ ጉዳት አደረሰዋል። ከእናታቸው ጋር የነበሩ ሁለት ህጻናት ክፉኛ ቆስለዋል።
በሌላ በኩል በሰሜን ሸዋ ዞን የኤፍራታ ግድም ወረዳ የኩሪብሪ አካባቢ ነዋሪ ካለፉት ጊዜያት የከፋ ሰብአዊና ቁሳዊ ጉዳት ያስከተለ ጥቃት መፈጸሙን ይገልጻሉ።
ከመቼውም ወረራ ኃይለኛ ነው። በጣም ከባድ ነው። የሚያቃጥሉትን አቃጥሉ፣ የሚገድሉትን ገደሉ፣ የሚዘርፉትን ዘረፉ። ንብረት የሚባል ተዘርፏል። ቤት ተቃጥሏል። ቤተክርስቲያን አቃጥለዋል። ሚችል ነው ግጭቱ ሁሉ ነው የተጀመረው። ከሞላሌ እስከ መምረስ ያለውን መንደር እየለኮሱ በቃ
በኦሮሞ ብሔረሰብ ዞን የአርጡማ ፉርሲ ነዋሪው ደግሞ ውጊያው በኦሮሞ ብሔረሰብና በፋኖ ታጣቂዎች መካከል እንጂ ከሰሜን ሸዋ አርሶ አደር ጋር አይደለም ሲሉ ይከራከራሉ።
ጀልቀቢ ኢሳንቱ ነማላማ ነማከራዴኑ ይፊራንዳሃኒ
መዴ መጀመሪያ እነሱ ናቸው ሁለት መንገደኛ በጥይት መተው ያቆሰሉት። መጋላ ጣቡርሶ ወይም ዱዋልዳ የምትባል የገጠር ቀበሌ ውስጥ ነው የመቷቸው። ህዝቡ ለመከላከል ቢሞክርም በረታብን። ማክሰኞ ደግሞ ዲምቱ በሚባል ቦታ በተነሳው ግጭት አንድ ሰው ሞቶ ሁለት ሰዎች ቆስለዋል። ውጊያ የገጠሙት የኦሮሞ ብሔረሰብ አርሶ አደሮችና የፋኖ ታጣቂዎች ናቸው። እኛ አካባቢ የኦሮሞ ነጻነት ሰራዊት የለም። እነርሱ አሉ የሚባለው አካባቢ በጣም ሩቅ ነው። የአፋር ክልል አዋሳኝ ላይ ናቸው ይባላል። አሁን ግን በየወረዳው እየተዋጋ ያለው የኦሮሞ ብሔረሰብ አርሶ አደሮችና የፋኖ ታጣቂዎች ናቸው።
የአሜሪካ ድምጽ ያናገራቸው የፍራታ ገደም ወረዳ ምክትል ዋና አስተዳዳሪ አልብሳ ደፍራሽ ዝርዝር መረጃ ባይሰጡም የደረሰውን ጉዳት አረጋግጠዋል።
በእርግጥ ተፈጥሯል ችግሩ እንዴና እንዴት ለማየት አሁን በጣም ሩቅ ነው። ገብቶ ለማየት እንትን አላለም። ይኸው በስልክ ብቻ ነው የተነጋገርን ያለ ነው። መረጃውን አጥርተን ሰብስበን አላጠራንም። እዛ አካባቢ ደግሞ ኔትወርክ ኦፍ ሆኗል። ሁለት ቀበሌ ላይ ነው። ነጌሶ ይባላል አንደኛው ደግሞ ዘንቦ ይባላል። ጎጡ ሞላሌ ጎጥ ነው።
በእናንተ በኩል አሁን አካባቢው ላይ የተፈጠረውን ጉዳት አረጋግጣችኋል?
ገና አላረጋገጥንም። ሰው ተፈናቅሎ ስለሄደ ኔትወርክ ምንም አላገኘንም።
አሁን የተፈጠረውን ችግር ከመቅረፍ አንጻር እንደ ወረዳ ምን ሰራችሁ ይሆን ከኦሮሞ ብሔረሰብ አስተዳደር ዞን ጋር?
አልተገናኘንም። አሁን ያው ከፍተኛ አመራሮችም አሁን ወደ ክልል ሄደዋል።
አሁን ግን አካባቢው አንጻራዊ ሰላም አለ?
ጥይት ከመጮህ አንጻር የለም። አሁን ሌላው ግን ይህን ነገር አይከሰትም ማለት አይቻልም።
በኤፍራታ ግድም ወረዳ አዲስ አለም ነጌሶ በሚባለው አካባቢ ነዋሪ የሆኑ አንድ አርሶ አደር እንደተናገሩት ግጭቱ ወደ አጎራባች ቀበሌዎችና ወረዳዎች ተስፋፍቶ ለንጹሐን ሞትና ለንብረት ውድመት ምክንያት ሆኗል።
ከኛ አካባቢ ተነጌሶ አንድ ሞቷል፣ አንድ የተመታለ። እንደገና ከዋጮ ተኩርብሪ የሚባለው ሀገር ደግሞ ከኛው ጋር ቅርብ የሆነ ሀገር ከየሀገሩ ዞሮ አራት አምስት ሰው ሞቷል።
የአርጡማ ፉርሲ ወረዳ አስተያየት ሰጪው በበኩላቸው ችግሩ ዳግም ሊያገረሽ እንደሚችልና አካባቢው አሁንም የስጋት ቀጠና እንደሆነ አመልክተዋል።
አሁን ከከሚሴ ወደ ሰንበቴ የሚሄድ መኪና የለም። ከሰንበቴም እንደዛው የፋኖ ታጣቂዎች መንገድ ላይ መታወቂያ ያያዩ የኦሮሞ ብሔረሰብ የሚል ካገኙ ወጣት ሴት አዛውንት ብሎ አይለዩም ያጠቃሉ። ስለዚህ የጭነትም ሆነ የህዝብ ማመላለሻ ተሽከርካሪ አይንቀሳቀስም። አሁንም ግጭቱ ረግቧል ማለት አይቻልም። ተኩሱ መቼ እንደሚጀምር አናውቅም። ስጋት ውስጥ ነን።
የፍራታ ገደምም ሆኖ የቀወት ወረዳዎች አስተያየት ሰጪዎች በተፈጠረው የሰላም ችግር ብዙ ነዋሪዎች አካባቢያቸውን ለቀው መውጣታቸውን ጠቁመዋል። ይህው የዝናብ ወቅት እንደሆነ ጠቅሰው በተለይ በህፃናትና በነፍሰ ጡር እናቶች ላይ ተጽዕኖ የከፋ ነው ብለዋል። ጥቃቱን ሽሽት አካባቢያቸውን ለቀው ሄደዋል ስለተባሉት ነዋሪዎች ጉዳይ የአሜሪካ ድምጽ ለፍራታ ገደም ወረዳ ምክትል አስተዳዳሪ ጥያቄ አቅርቦላቸው ነበር።
ገና ነው ጅም አሁን በእነሱ ላይ ገና ከ15 ኪሎ ሜትር በላይ ሄደን ነው በኦሮሞ የራሳው ለዞለ ሄደ ማግኘት የምንችለው የተፈናቀለው ወደ ቀወት ወረዳና ሽዋሮት ከተማ አስተዳደር ወደዛ ነው የተፈናቀሉት። ወደኛም ጋር ለመምጣት በጣም ሩቅ ነው። የምናውን መረጃውንም የተፈናቀለውንም ብዛቱንም ምኑ ለማግኘት አንደኛ መንገድ የፌደራል መንገድ ዝግ ነው።
በኦሮሞ ብሔረሰብ ዞን የጅሌ ጥሙጋ ዋና አስተዳዳሪን በስልክ አድራሻቸው በእናገኛቸውም ከአሜሪካ ድምጽ እንደምንደውልላቸው ከነገርናቸው በኋላ መስመራቸው ተቋርጧል። ሰባዊና የንብረት ጉዳት ደርሶባታል ወደ ተባለው ቀወት ወረዳም ተመሳሳይ የስልክ ጥሪ ሙከራው ችን በእናደርግም ምላሽ አላገኘንም። ከሁለቱም ብሔረሰቦች እንደሚወለዱ ገልጸው ስማቸው በይፋ እንዳይጠቀስ ድምጻቸው እንዲቀየር የጠየቁ በኦሮሞ ብሔረሰብ አስተዳደር ዞን የሰንበቴ ከተማ ኗሪ በተለይ በመስራቃዊው የአማራ ክልል አካባቢ የሚስተዋሉ ችግሮች ከወዲው መፍትሄ ካልተበጀላቸው የሚከተለው ቀውስ የከፋ ይሆናል ሲሉ ስጋታቸውን ገልጸዋል።
በተለይ ምስራቅ አማራ እንደሌላው አይደለም። ሌላው ጋር ፋኖና መከላከያ ብቻ ነው የሚጣለው። ምናልባት ንጹሃን በተባራሪ በመላምን ይጎዳሉ። ግን ምስራቅ አማራ ላይ ያለው በሽታ ፋኖና መከላከያ ይዋጋል በየተራ ማለት ነው። ሸዋሮቢት ላይ አጣዬ ላይ ምናምን ላይ አሁን ስታየው በቃ በአካባቢ ገጠር ቀበሌዎች ላይ ምን ጊዜ እነሱ ይዳቆሳሉ። በዛን ሰዓት የሚደርስ ጉዳት አለ። ሁለተኛ የብሔር ግጭት ማለት ነው። ሶስት ቀን ሁለት ቀን ሳምንት እያረፈ በየጊዜው ማለት ነው። ይህ ህብረተሰብ በቃ የሆነ መርዝ ጠጥቶ ወይ ራሱን ሰቅሏል አይደል? ምን ያደርግ።
የኤፍራታ ግድም ወረዳ ምክትል አስተዳዳሪም በአካባቢው ዘላቂ ሰላም ለማስፈን አስተማማኝ ህግን የማስከበር ስራዎች መሰራት አለባቸው፣ የሃይማኖት አባቶችና የሀገር ሽማግሌዎችም እርቀ ሰላምን በማስፈን መንፈሳዊና ማህበራዊ ድርሻቸውን እንዲወጡ ጥሪ አስተላልፈዋል። በአካባቢው የሃይማኖት አባቶች፣ አባገዳዎችና የሀገር ሽማግሌዎች በተለያዩ ጊዜያት የእርቅና የማሸማገል ተግባራት ቢከውኑም ችግሩን ለጊዜው ከማስታገስ ያለፈ ዘላቂ መፍትሄ ለማምጣት እንዳልተቻለ በሁለቱም ብሔረሰብ ተወላጆች ዘንድ ተደጋግሞ ይሰማል። ችግሩን ለመፍታት በተደጋጋሚ የተደረጉት ጥረቶች ውጤታማ ያልሆኑበትን ምክንያት የሚታወቀው በጥናት ነው የሚሉት በወሎ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህሩ መሐመድ አህመድ፣ አሁንም ግን በግጭቱ ውስጥ ተዋናይ የሆኑትን አካላት በማሳተፍ የመፍትሄው አካል እንዲሆኑ ማድረግ ይገባል ብለዋል።
እስካሁን ያሉት የግጭት መፍቻ መንገዶቻችን በትክክል እነኛን ጥያቄዎች አድሬስ አላደረጉም ወይም ደግሞ ምላሽ አልሰጡም ብዬ ነው የማስበውና እዛ አካባቢ ላይ ህገወጥ የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውር በስፋት ያለበት መስመር ነውና እኔም እዛ በነበረው የህዝብ ውይይቶች ላይ ባገኘሁት ባለስልጣናት ጋር ጭምር ትስስር ያለው አይነት መሆኑ እንግዲህ ነገሩ እንዳይበርድ ቀጣይነት እንዲኖረውና የኮንፍሊክት ስኬሉ እየጨመረ ይበልጥ አጥፊ እንዲሆን ያደረገ ይመስለኛል። የመንግስት መዋቅሩ አለ፣ ሌሎች ደግሞ ማህበራዊ መዋቅሮቻችን አሉ። የሃይማኖት ተቋማትን የሀገር ሽማግሌዎችን ጨምሮ አባገዳዎችን ጨምሮ እነዚህ ሁሉ በጋራ ቁጭ መምከር ያስፈልጋል። በመንግስት በኩልም በደንብ ፖለቲካል ኮሚትመንት ተወስዶ ደም ሲሪየስሊ ማየት ቢቻል በዛ ግጭት ውስጥ ኢንተረስት አለኝ የሚሉ አካላትን በሙሉ ቁጭ አድርጎ አሁንም ዲያሎግ ቢኖር ወጣቶች ቢሳተፉበት ብዬ አስባለሁ። ወጣቶች ብዙ ጊዜ ግጭቱ ሂደት ውስጥ ዋና ተዋናይ ናቸው፣ በእርቅ ሂደት ውስጥ ግን ይረሳሉ።
ከዚህ በፊት በአካባቢዎቹ በግጦሽ መሬትና በከብት ዘረፋ አልፎ አልፎ ይቀሰቀሱ የነበሩት መለስተኛ ለመግባባቶች መልክና ቅርጻቸውን ቀይረው ብዙሃኑን ለጉዳት የሚዳርጉ ግጭቶች መስተዋል የጀመሩት ከ2008 ዓ.ም ወዲህ እንደሆነ የአሜሪካ ድምጽ ያናገራቸው የአካባቢው ነዋሪዎች ጠቁመዋል። ከ2008 ዓ.ም ወዲህ ባሉት ጊዜያት ብቻ በአካባቢዎቹ ከ15 ያላነሰ በጦር መሳሪያ የታገዘ ግጭት ተቀስቅሶ በርካቶች ህይወታቸውን፣ አካላቸውንና ንብረታቸውን እንዳጡ ይነገራል። በአካባቢዎቹ በየጊዜው እየተመላለሰ ለሚፈጠረው የሰላም እጦት አንደኛው ወገን መንግስት ሸኔ እያለ የሚጠራውን የኦሮሞ ነጻነት ግንባር ተጠያቂ ያደርጋል። ሌላው ደግሞ መንግስት ጽንፈኛ የሚለውን የፋኖ ታጣቂ ኃይል ይከሳል። የኦሮሞ ነጻነት ግንባርም ሆነ የፋኖ ታጣቂ ቡድን አመራሮች በበኩላቸው ኃይሎቻቸው ሰላማዊያን ሰዎችን ኢላማ እንደማያደርጉ ገልጸው የሚቀርቡባቸውን ውንጀላዎች ማስተባበላቸው አይዘነጋም። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
አድማጮቻችን እና ተመልካቾቻችን የምሽቱ ዝግጅቶቻችን እንደቀጠሉ ናቸው። ቀደም ሲል መስናራቂ ያጠናቀረን ዘገባ ነበር ተካትለን ተመለስነው። አሁን ደግሞ ሳምንታዊው ያካቢ ጥበቃ ቅንብራችን ወደ እናንተ የሚደርስበት ነው። የዛሬው ቅንብራችን የአውሮፓ ህብረት ውሳኔ ኢትዮጵያ አበባ አምራቾችን አስግቷል የሚል ነው። የአውሮፓ ህብረት ከኢትዮጵያ የሚላክ የአበባ ምርት የሳተላይት ከሚባለው ተባይ የጸዳ መሆኑን ለማረጋገጥ የናሙና መጠኑን በመጨመር ፍተሻና ቁጥጥር ለማድረግ መወሰኑን የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር አስታውቋል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ተጨማሪ ያለው።
የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ ለአሜሪካ ድምጽ በሰጡት ቃለ መጠይቅ የአውሮፓ ህብረት ቀደም ሲል ከኢትዮጵያ ከሚላከው የአበባ ምርት 5% ናሙና በመውሰድ ፍተሻ ሲያደርግ መቆየቱን አውስተዋል። ከሁለት ወር በኋላ የናሙናውን መጠን ወደ 25% ለማሳደግ መወሰኑንም ተናግረዋል። ሁኔታው መሻሻል ካላሳየ ህብረቱ የአበባ ምርቱን እስከማገድ ሊደርስ ይችላል የሚሉት ዋና ዳይሬክተሩ ይህም የሀገሪቱን ኢኮኖሚ እንደሚጎዳ አመልክቷል። የአበባ ምርት ጥገኛ የሆነው የእሳተራት እየተባለ የሚጠራው ተባይ በአውሮፓ እንደ ብርቱካንና መንደሪን የመሳሰሉ ፍራፍሬዎችን እንደሚያጠቃ ታውቋል። ይህን ችግር በጥናት አረጋግጧል የተባለው የአውሮፓ ህብረትም ከኢትዮጵያና ከኬንያ የሚገቡ የአበባ ምርቶች ከተባዩ ነጻ ለመሆናቸው ፍተሻና ቁጥጥር እንዲደረግባቸው መወሰኑን የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ ተናግረዋል።
ይሄ ጉዳይ በተገቢው ቁጥጥር ካልተደረገ ኤክስፖርቱ ላይ አሉታዊ ተጽዕኖ ስለሚያሳርፍ ሰፊ ስራዎች እንዲሰሩ የአውሮፓ ህብረት ማሳሰቢያ ሰጥቷል። ንግዱን የማቋረጥ ፍላጎት የላቸው ይሁንና የአውሮፓ ህብረት ኮሚሽን ቮት አድርጓል። በዚህ መሰረት እንግዲህ ከ5% ዲስትሪክሽን ወደ 25% ዲስትሪክሽን እንዲያድግ ውሳኔ የተወስዷል ማለት ነው። ይህን መቀየር አይቻልም። መቀየር የሚቻለው ከኢትዮጵያ የሚሄዱት አበባዎች እንቁላሉንም ሆነ ሌሎች የተባዩን ምልክቶች ይዘው እንዳይሄዱ ማድረግ ላይ መረባረብ ነው የሚያስፈልገው። እንደተገለጸልን ከሆነ እንግዲህ አዝማሚያውን ነው የሚያዩት። የመቀነስ አዝማሚያው መቀጠል ከቻለ ከ25% ዲስፔክሽን መጠን ሊቀንስ ይችላል። የተባዩ ኢንተርሰፕሽን የመጨመር አዝማሚያ ካሳየ የዲስፔክሽን ለበሉ እንግዲህ ከተወሰደው ከ25% እስከ 100% ሊሄድ ይችላል። መሻሻል ካልቻለ ወደ ባን እንደሚሄዱ ወይም ደግሞ ከኢትዮጵያ ኤክስፖርት በክልክል ደረጃ ሊደርስ የሚችል ውሳኔ እንደሚያሳልፉ በግልጽ አሳውቀውናል።
በአውሮፓ ህብረት ፍተሻና ቁጥጥር የሚደረግበት የአበባ ናሙና መጠን ከ5% ወደ 25% ማደጉንና ይህም ከሁለት ወራት በኋላ ተፈጻሚ እንደሚሆን ዋና ዳይሬክተሩ ጠቁመዋል። ወደ አውሮፓ የሚላከው አበባ ከተከላው ጀምሮ እስከ ማጓጓዝ ድረስ ከተባዩ የጸዳ እንዲሆን ካልተሰራ በውጪ ንግድ ላይ ተጽዕኖ ይፈጥራል ሲሉም ስጋታቸውን ገልጸዋል።
ትልቁ ነገር ተባዩ ከእንቁላሉ ጀምሮ ከኢትዮጵያ ቦርደር እንዳይወጣ ማድረግ መቻል አለብን። እያንዳንዱ እርሻ ላይ የሰልፍ ፖሊሲንግ ስራ መሰራት መቻል አለበት። የተቀናጀ ጥረት ይፈልጋል። ያ ካልሆነ ግን ከ75% በላይ የሚሆነው ኢትዮጵያ አበባ ወደ አውሮፓ ህብረት ሀገራት ነው የሚላከው። ከዚህ በተጨማሪ እንግዲህ ከቡና ቀጥሎ ሁለተኛው ከፍተኛ ውጭ ምንዛሬ የሚያመነጭ ዘርፍ ነው ለሀገራችን። ስለዚህ 75% የሚሆነውን የኤክስፖርት መዳረሻ ማግኘት ካልቻለን ትልቅ አሉታዊ ተጽዕኖ ኢኮኖሚው ላይ ይኖረዋል ማለት ነው።
በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የአበባ አምራቹ አቶ ዘውዱ መለሰ በበኩላቸው በአውሮፓ ህብረት የምርመራ ማዕከል የሚፈተሸው የናሙና መጠን መጨመር በራሱ በውጪ ንግድ ይላሉ።
የምርት መዘግየት ለገበያ መዘግየት ቀጥሎ ደግሞ ምርቱ ላይ የሚደርሰው ውጥረት ጉድለት ያመጣልና መጉላላት የሚመስጠር ነገር ይኖራል። ቀጥሎ ደግሞ በጣም የጀመረ ከመጣ ምርቱ እንዳይላክ ሊያግዱም ይችላሉ። ከቁጥጥር ውጭ ነው ብለው ካሰቡ
ተባዩ አስቸጋሪ ባህሪ እንዳለው የገለጹት አቶ ዘውዱ መለሰ እንደዚያም ሆኖ ችግሩን ለመከላከል ተግባራዊ እንቅስቃሴ መጀመሩን ጠቁመዋል።
የመጀመሪያው መለየት ነው። ሲም ተባይ እንዴት ነው ህይወት ውደቷ እንዴት ነው በመቼ ጊዜ የምትከሰተው ምንድን ነው ምቹ ሁኔታ የሚለውን እና ደግሞ ከሌሎቹ በምንድን ነው ተመሳሳይ የሆኑ ተባዮች አሉ ለዚች ሳሳት ለማን ነው ምንድን ነው ለየት የሚያደርጋል የሚለውን ነገር በሴክተሩ ደረጃ አወነት መፍጠር ነው። ግንዛቤ ተፈጥሯል። እሱን መለየት ከተቻለ በኋላ ቀጥሎ ያለው የሞኒተሪንግ ስራዎችን ከተጨረሰ በኋላ እነዛ ነገር ይህን ነገር እንዳይመጣ ወይም ደግሞ ካለም ቁጥር በማድረግ ከፋርም ደረጃ ሌቨል እንዳይሄድ ማድረግ ነው ዋናው ዓላማ።
የማህበሩ ዋና ዳይሬክተር አቶ ቴዎድሮስ ዘውዴም ማህበሩ ከመንግስት ጋር በመተባበር ችግሩን ለመከላከል የሚያስችሉ ልዩ ልዩ እንቅስቃሴዎችን እያደረገ እንደሚገኝ አስታውቀዋል።
ማህበሩ 10,000 ሰራተኞች አሰልጥኗል። በቀጣይም በሚቀጥሉ ሳምንታት 10,000 ሰራተኞች ተጨማሪ ሰራተኞች ለማሰልጠን ዝግጅት እያደረገ ነው የሚገኘው። የኢትዮጵያ ግብርና ባለስልጣንም ኤርፖርት ያለውን ኢንስፔክሽን እንደሚያጠናክር
ኩባንያዎቹን እየለየ ተጨማሪ ምርመራ እንደሚያደርግ ስትራክቸር ኦዲት እርሻዎቹም ላይ እንደሚያደርግ አጽንኦት ሰጥቶ አሳውቋል። ይህ እንግዲህ ሾቱን የመታደግ ጉዳይ ነው።
በአውሮፓ ህብረት የወጣውን ህግ አክብሮ ለመስራት ግን ሁሉም ባለድርሻ አካላት የበለጠ ርብርብ እንዲያደርጉ ጠይቀዋል።
እንግዲህ አብዛኞቹ ኮመርሻል እርሻዎች፣ አበባ እርሻዎች ከስሞል ሆልደር ወይም ከአነስተኛ አርሶ አደሮች አጎራባቸው ነው የሚሰሩ ናቸው። የኮመርሻል እርሻዎቹ ወይም የአበባ እርሻዎቹ ውስጣቸው ላይ ገባ ሊቆጣጠሩ ይችላሉ። ነገር ግን በአነስተኛ አርሶ አደሮችን በኩል ኮስት ፕላንት የሚባሉት ላይ ማኔጅ ካልተደረገ ተባዩን በአጠቃላይ መቆጣጠር ስለማይቻል መንግስት ጠንካራ የሆነ የግብርና ኤክስቴንሽን ሲስተም አለው። ከዛ ጋር ተሰናስሎ ቢሄድ በተለይ የማምረቻ ክለስተሮች አካባቢ ያሉ በክልልም በፌዴራል ሌቨልም በግብርና ሚኒስቴርም በክልል ግብርና ቢሮዎች በኩልም ይህንን ታሳቢ ያደረገ እንቅስቃሴዎች መደረግ ቢችሉ ከኮመርሻል እርሻዎች ወይም ከአበባ እርሻዎች ጋር የተቀናጀ ኢንተርቬንሽን ካለ ተባዩን መቆጣጠር ይቻላል። መንግስት በዚህ በኩል ተገቢውን ትኩረት መስጠት አለበት። በጀት የሚያስፈልጋቸው ጉዳዮች አሉ። እንግዲህ ሴክተሩን ኢምፖርታንስ ታይቶ በጀት ለሚያስፈልጋቸው ጉዳዮች፣ አቅም መገንባት የሚያስፈልጋቸው ጉዳዮች አሉ። የፕሮቶኮል አተገባበር ስትሪክትሊ መሄድ አለበት። እነዚህ ላይ በመንግስት በኩል ትኩረት ተሰጥቶ ቢሰራ የግሉን ዘርፍ እንቅስቃሴ ኮምፕሊመንት ያደርገዋል ወይም ያግዘዋል ብለን እናምናለን። የተሻለ ተፎካካሪ ለመሆን እነዚህ ሬጉሌሽኖች የተሻለ ግንዛቤ ፈጥሮ የተሻለ የማስፈጸም አቅም ፈጥሮ ኮምፕሊያንስ ሌቨላችንን አሻሽለን መፎካከር ካልቻለን ኢትዮጵያ እንደ ሀገር ተፎካካሪነት ጥያቄ ውስጥ የሚገባ ይሆናል ማለት ነው።
የአበባ ምርት ዘርፉ በቀጥታና በተዘዋዋሪ ከ200,000 በላይ ዜጎች ኑሯቸውን የሚመሩበት እንደሆነ ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የተከበራችሁ አድማጮቻችንና ተመልካቾቻችን ቀደም ሲል ተከታተሉ የነበረው ገብረ ሚካኤል ገብረ መድህን ያጠናቀረውን የአበባ እርሻን በተመለከተ ዘገባችን ነበር። የአሜሪካ ድምጽ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚያስተላልፍላችሁ ዝግጅት ነው የተከታተላችሁ የምትገኙት። ዝግጅቶቻችንን በዌብሳይታችን amharic.vnews.com በፌስቡክ ደግሞ @vamharic ላይ በትዊተር #vamharic ላይ መከታተል ማየትና መልከት ይችላላችሁ። በኢንስታግራም እና ዩቲዩብ ላይም ታገኙናላችሁ። በዛም ዝግጅቶቻችንን መከታተል ይችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችንን 202-205-9942ን ተጠቅማችሁ ልታደርሱን ትችላላችሁ። የምሽቱ ዝግጅቶቻችን እነዚህን ይመስሉ ነበር። ከማጠናቀቃችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የሱዳን የጦር ኃይል በቻድ ድንበር በኩል ሰብአዊ እርዳታ እንዳይገባ ለመከልከል መወሰኑ ዩናይትድ ስቴትስን በእጅጉ አሳስቧታል በማለት የዛሬ ርዕሰ አንቀጽ ጽሑፉን ይጀምራል። የሱዳን የጦር ኃይል በዚህ ውሳኔው ፈጥኖ ደራሽ ኃይሎች በሚቆጣጠሯቸው አካባቢዎች ላሉት ማህበረሰቦች እርዳታ እንዳይደርስ እያደረገ ነው ያለው ርዕሰ አንቀጹ፣ ፈጥኖ ደራሽ ኃይሎቹም ቢሆኑ በተቆጣጠሯቸው አካባቢዎች ባሉ መኖሪያ ቤቶች፣ ገበያዎችና የሰብአዊ እርዳታ ማከማቻ መጋዘኖች ላይ የሚፈጽሙት ዝርፊያም ዩናይትድ ስቴትስን እያሳሰበ መሆኑን አመልክቷል። ዩናይትድ ስቴትስ የሱዳን የጦር ኃይሎችና ፈጥኖ ደራሽ ኃይሎች ለሁሉም የሱዳን አካባቢዎች እርዳታ አቅርቦት ያለምንም ገደብ እንዲገባ በአስቸኳይ እንዲፈቅዱ ጠይቃለች። በሱዳን የዩናይትድ ስቴትስ አምባሳደር ጃን ጋድፍሪ እንዲህ ሲሉ አሳስበዋል።
There are more than 6.2 million Sudanese who have been internally displaced since the fighting began last April, and about 1.8 million further Sudanese who are refugees in neighboring countries, which makes this the largest displacement crisis anywhere in the world at the moment.
ውጊያው ባለፈው ሚያዝያ ከጀመረ ወዲህ ከ6.2 ሚሊዮን የሚበልጡ ከመኖሪያቸው ተፈናቅለዋል። ተጨማሪ 1.8 ሚሊዮን ሱዳናውያን ወደ የአጎራባች አገሮች ተሰደዋል። በአሁኑ ወቅት በዓለም ወደር የሌለው ግዙፍ የህዝብ መፈናቀል ቀውስ ነው።
አስከትሎም ርዕሰ አንቀጹ በመላው ሱዳን ያሉ ድርጅቶች ከባድ ችግር ላይ ላሉት ዜጎቻቸው ለመድረስ በቆራጥነት የሚያደርጉትን ጥረት ዩናይትድ ስቴትስ ታደንቃለች ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ሲናገሩ
የሱዳን ጦር ኃይሎችና ፈጥኖ ደራሽ ኃይሎች እንዲሁም አንዳንድ ሲቪል ባለስልጣናት የኢንተርኔትና የተንቀሳቃሽ ስልክ አገልግሎትን በመዝጋት የጎሳዎች ግጭት በመቀስቀስ እንዲሁም በውጊያ የተጎዱ ማህበረሰቦችን የሚረዱ ቡድኖችን ወንጀለኛ በማድረግ የሚፈጽሙትን አድራጎት ዩናይትድ ስቴትስ አጥብቃ ታውግዛለች።
የሱዳን ህዝብ በትክክል የሚወክለውን ሲቪላዊ መንግስት ለመመስረት ራሱን የማደራጀት ነጻነት ሊኖረው ይገባል በማለት የዛሬው ርዕሰ አንቀጽ ጽሑፉን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የሐሙስ መጋቢት 5 2016 ዓ.ም ምረት የምሽቱ ዝግጅታችን ይመስል ነበር። አብራችሁ ስለነበራችሁ በጣም እናመሰግናለን። አስማማየኑ ያስተናግድኳችሁ አብራችሁ ቆይታ አደረኩኝ። ኤልያስ አስማረ ደግሞ ከስቱዲዮ ቅንብሩ ሲመራል ነበር። ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ። Thank you.